በቅድሚያ አመሰግናለሁኝ ለጊዜው። በቅርቡ መግለጫ አውጥታችሁ ነበር ዳር 16 2012 ዓመተ ምህረት እና በዚህ መግለጫ ላይ ተጨማሪ እና ተፋ ያለ ማብራሪያ እንዲሰጡኝ ነው የደወልኩት አቶ ዳውድ። ወደዛ ከመሸጋገራችን በፊት ግን ለአድማጮች እንዲያስታውሱልኝ ብቻ ማንነቶን በፓርቲው ውስጥ ያለውን ኃላፊነት ይንገሩኝ።
አዎ ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር ነኝ።
አቶ ዳውድ ኢብሳ፣ ይሄንን መግለጫችሁን ስንመለከት ለሰላም ለንግግር የሚጣራ መግለጫ ነው እና ይሄ ደግሞ ከዚህ በፊት ኦነግ ለሰላማዊ ትግል መቀላቀሉን መግባቱን ወደ ሀገር ባሳወቀበት ጊዜ የወሰደውን አቋም የሚያጠናክር ይመስላል። ከትጥቅ ወይም ከኃይል ከአመጽ አካሄዶች መውጣቱንና በንግግር ላይ ማተኮሩን የሚያጠናክር ነውና የሚመስለው ምን ያህል እውነት ነው ይሄ?
በእኛ በኩል ይሄ ወደ ሰላማዊ ትግሉ ከመንግስት ጋር ኦገስት 7/2018 በፈረንጆች አቆጣጠር ስምምነት ካደረግን ወዲህ ለእኛ ሲሪየስ ነው። ምክንያቱም ያኔ በጣም ከፍተኛ እርምጃ ወስደን የነበርንበትን ቦታ ትተን ሪሎኬት አድርገን እዚህ መምጣት ብዙ ከሱ ጋር የሚሄዱ እርምጃዎችን ወስደን ነው የመጣ ነው እና ጋዛ ወዲህ እስካሁን ድረስ በእኛ በኩል ይሄ በጣም ወስነንበት የገባንበት ነው። ይሄኛው ለዛ ብቻ ሳይሆን አሁን ያለንበትን ሁኔታ ስናየው እኛም ብቻ ሳይሆን በዚህ በሰላማዊ ትግሉ ያሉ ለብዙ ጊዜ በዚህ ሲሳተፉ የነበሩ አሁን ያለው ሁኔታ ሁሉን የሚያሳስብ መሆን አለበት የሚል ይሰማናል። እንዲሁ በጣም ፎርማል የሆነ ስብሰባዎች ብቻ ተሳትፎ በመመለስ ወደ ምርጫ ለመሄድ በመዘጋጀት ብቻ አሁን ያለው ውስብስብ ችግር ሊፈታ የሚችል ሆኖ አልታየንም። ስለዚህ ምናልባት በእኛ በኩል ልናደርግ የምንችለው በኦሮሞ ነጻነት ግንባርና በተለያዩ የፖለቲካ ተሳትፎ ያላቸው ድርጅቶች በእነዚህ መሀል የሁለትዮሽ የሶስት አራትዮሽ የሆነ ውይይት ከዛ ደግሞ ወደ አጠቃላይ ውይይቱ ወደ መፍትሄ የሚያመጣ ወደ ምን እርምጃ መውሰድ አስፈላጊ ሆኖ አግኝተነዋል። ሀገሪቱ ውስጥ በሚከሰቱ ብዙ ሁኔታዎች አይተን ለዚህ ነው እንጂ ያ ውሳኔ በሰላማዊ እንትን መሳተፉ በጣም ከፍተኛ እርምጃ ወስደን ሁሉን ነገር እንትን ብለን እዚህ መግባት ይሄ ምንም ጥርጣሬ ያልነበረው ነው። እንዲሁ ሌሎች ጥርጣሬ ቢኖራቸው
አቶ ዳውድ፣ ልክ አሁን እርስዎም እንደገለጹት መግለጫችሁም የሚጀምረው ወቅታዊው የኢትዮጵያ ፖለቲካዊ ችግር ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ ይታያል ብሎ ነው። ይህን የመጀመሪያው አረፍተ ነገር። ለመሆኑ ኢትዮጵያ ውስጥ አሁን የፖለቲካ ችግር አለ እንዴ? ምን ማለታችሁ ነው እንደዚህ ስትሉ?
ምናልባት እዚህ ሀገር ካለ በጣም ይሄ ትንታኔውን የደህንነትና የፖለቲካ ትንታኔውን ስህተት ይሄ ኦርዲነሪ የሆነ በኛ አይነት ሰው በየቦታው ሲጓዝ የሚያወራው እነዚህ ሬዲዮ ጣቢያዎች ላይ በየጊዜው እነዚህ ኤፍኤም ሬዲዮ ጣቢያዎች አሉ በየጊዜው የሚወረወሩ ኢንተርኔታችን ስታይ ብዙ ሰውም እንደዚሁ ሲነጋገር ስጋት ነው የሚሰማው። ይህ ስጋት እንግዲህ በየጊዜው ፍላሽ የሚያደርጉ ሁኔታዎች በየቦታው ህዝቡ ይሰማል። ለምሳሌ በየጊዜው አንድ የትኛው ኤፍኤም ሬዲዮ ጣቢያ እንደሆነ እንኳ ባላስታውሰው ሰማዋለሁ መኪና ውስጥ ሆኜ። መጨረሻችን ምን ይሆን የሚል በየጊዜው አሰማል ይሄ ሬዲዮ ጣቢያ። ይሄ ምን አይነት መልዕክት እንዳለው ለሁሉም በጣም ግልጽ ይመስለናል። ይሄ ስለተባለ ብቻ ሳይሆን በኢትዮጵያ ውስጥ የፖለቲካ ለውጥ እንዲመጣ ብዙ ጊዜ ትግል ተደርጓል፣ መስዋዕት ተደርጓል። ይሄ መስዋዕት አሁን ላለንበት ስጋት የደቀኑ ሁኔታዎች እንዲመጣ አስቦ ትግል ያደረገ ያለ አይመስለንም። በዚህ ነው እንግዲህ አጠቃላይ ይሄ መሬት ላይ ያለ ሁኔታ የሁሉም ስጋት እና እኛም የምናየው ስለሆነ ይህንን የምናየው
እውነት ነው። የገለጹልኝ ነገር ሰው ብዙ ስጋት ውስጥ ሆኖ ይታያል፣ ግን ይሄ ከፖለቲካ ችግር የሚመነጭ ነው ወይ ለማለት ነው። እርስዎ የፖለቲካ ፓርቲ መሪም በመሆኑ በዚህ በፖለቲካ ትግልም ውስጥ ቀላል የማይባል ጊዜ ያሳለፉም በመሆኑ ከፖለቲካ ትንታኔ አኳያ እንዲፈትሹልኝ ነው የፈለኩት። የፖለቲካ ችግር ስንል በሀገሪቱ ውስጥ ነፃ መድረክ የለም ወይ? ለተሳትፎ ክፍት አይደለችም ወይ? የምርጫ ዲሞክራሲ አደጋ ላይ ነው ወይ? የአፈና እንቅስቃሴዎች አሉ ወይ? ስልጣን ከያዘው አካል እና የመሳሰሉ በእነዚህ መድረኮች ስንመለከት አሁን ያለውን በተጨባጭ ያለውን ሁኔታ ከፖለቲካ ችግር የሚመነጭ ነው ወይስ ሌሎች መሰረቶች አሉት የሚል ጥያቄ ለማንሳት ያስገድደናል። ይሄንን እንዲተነትኑልኝ ነው የፈለኩት። የፖለቲካ ችግር ያውም ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ የሚታይ የፖለቲካ ችግር አለ ስትሉ ከነዚህ ሁኔታዎች አኳያ የሚታይ ነው ወይ ለማለት ነው።
አንደኛ በአጠቃላይ ባለፉት 4-5 ዓመት ከፍተኛ ትግል የተደረገው ኢትዮጵያ ውስጥ አመጾች፣ ትጥቅ ትግሎች እና በልዩ ዘዴ ያ የፈጠረው ሁኔታ አለ። ያ የፈጠረው ሁኔታ ምንድን ነው? የመንግስትንም መዋቅር ሌሎችንም እንትኖች ጎድቶታል። ይሁንና ወደ የሚያሸጋግር የሪፎርም እንትን እንወስዳለን ተብሎ ኢፒአርዴፍ ውስጥ የተወሰደው እርምጃ እና በዚህ ተሳቦ ደግሞ የፖለቲካ አየሩ ተቀይሮ ሁላችንም አሁን ያለንበት ሁኔታ ውስጥ አስገብቶናል። ይሄ የችግር ጥረቱ መኖሩ ብቻ እና የአፈና መዋቅሩ ትንሽ ላላ ማለቱ ብቻ ሁኔታዎችን ተቆጣጥሮ ወደምንፈልገው ወደ ሰላማዊ ምርጫ፣ ሰላማዊ የሆነ አይነት አየር፣ የደህንነት ስጋት የሌለበት ሁኔታ ነው ብለህ የምትገልጸው አይደለም አሁን ያለው እንትን። ይሄ ደግሞ የመንግስት ማቱ አፋኝ መሆንና አለመሆን ብቻ ሳይሆን በተፈጠረው የችግር ወቅትና ከዚህ በፊት የመንግስት መዋቅሮች በመመጣታቸው በጣም ግልጽ ያልሆኑ አክተሮች ያለ ይመስለናል። እኛ በኛ እገሌ ነው ብለን ግን ማመላከቱ በጣም ይቸግራል።
ምንድን ነው ችግራችሁ? እሱ ተከታዩ ጥያቄ ነበረ።
አሉ ልግለሰው አንድ ጊዜ
እሺ፣
እነዚህ አክተሮች እነማን ናቸው? በእኛ ላይ ያለ ጥርጣሬ አለ ወይ? በሌሎች መሀል ያለ ጥርጣሬ አለ? ከዋናው የመድረክ የምንሳተፍበት ሰው የሚንቀሳቀስበት ውጪ ያሉ እንትኖች ረገብ ካላሉ በጣም አስቸጋሪ ሁኔታ እየተፈጠረ ይመስለናል። ይሄ በቅርብ ጊዜ የተፈጠሩ ህዝብና ህዝብን የሚያጋጩ የሚመስሉ ሁኔታዎች መፈጠር ማንም የፖለቲካ ኃይል ከሚፈልጋቸው ውጪ ይመስለናል። እኛ በበኩላችን በዚህ አይነት ትግል ውስጥም ይህንን ለማምጣትም የታገለ ያለ አይመስለንም። መንግስትም ይህንን የሚፈልገው አይመስለንም። ይህንን ቁጭ ብለን በተለይ አንዳንድ ጥርጣሬ የሚፈጥሩ ወይም ደግሞ የፖለቲካ መስመር ልዩነቶችም ቢሆኑ እንዲሁ በሩቁ ነው እንጂ ሰው ወራወረው እርስ በርስ ቁጭ ብሎ ይህንን የተወያየበት በጣም ሲሪየስ የሆነ ውይይት አላየንም። ይህንን የራሳችን ሊሸት ተወስደን ካሉት የፖለቲካ ኃይሎች ጋር ለመወያየት የወሰድነው እርምጃ ነው። ይህን አጠቃላይ
አቶ ዳውድ፣ ለችግር መቼ መፍትሄ ለማግኘት ችግርን በቅድሚያ ማወቅ ያስፈልጋል። ምንጩን በቅንነት አንጥሮ ማውጣት ይገባል። መቼም ኮሌራ በወባ መድኃኒት አይጠፋም እና በመግለጫችሁም ውስጥ እንዳላችሁት እርስዎም በተደጋጋሚ እንደሚናገሩት ኦነግ ከግማሽ ምዕተ ዓመት በላይ እድሜ ያስቆጠረ ድርጅት ነው። በምሁራን፣ በበሰሉ ፖለቲከኞች፣ በጦር አዋቂዎችም ጭምር የተሞላ ድርጅት ነው። ለሀገሪቱ ችግሮች ዘላቂና ሰላማዊ መፍትሄ ለማስገኘት መሪ ሊሆኑ ከሚገባቸው ድርጅቶች አንዱ በመሆኑ ችግሮች ያሉባቸውን ቦታዎች ለይቶ የማውጣት አቅም ሊኖረው ይገባል የሚል እምነት በብዙዎች ዘንድ ይኖራል መቼም። ስለዚህ ችግሩን ይበልጥ በማስፋት ወደ ህዝቦች ግጭት ለመቀየር ሲሞከር እየታየ ነው ስትሉ ታውቃላችሁ ማለት ነው። እነማን ናቸው ችግሩን ወደ ህዝቦች ግጭት ለመቀየር እየጣሩ ያሉት? ለምንድን ነው ያንን እያደረጉ ያሉት? ቢያንስ ገምግማችሁ በራሳችሁ በፓርቲያችሁ ደረጃ ያወጣችሁት አቋም ሊኖር ይገባል። ሳትሰጉ ዝም ብላችሁ አላወጣችሁም መቼም እንደዚህ አይነት መግለጫና ለንግግርም አልጋበዛችሁም መቼም። አጀንዳ ይዛችሁ ነው በዚህ ነጥቦች ላይ መወያየት አለብን የሚል አቋም ይዛችሁ ነው። እና እንዴት ነው እነማን እንደሆኑ እነዚህ ኃይሎች ማወቅ የተሳናችሁ? በዚህ ሁሉ አቅማችሁ
እነዚህ ኃይሎች ናቸው ማለት ነው። አሁን መፈረጁ ውስጥ ትንሽ ይከብዳል። እኛ የፈለግነው ይህንን ትሬንድ ለመቀየር ዋነኛ የፖለቲካ ተዋንያኖች ቁጭ ብለው ከተነጋገሩ እና በመሀላቸው ያለውን ሊስማሙባቸው ነው። ዋነኛ ነጥቦች ሲሪየስሊ ዝም ብሎ በየመድረኩ የሚቀነቀኑ እንትኖች ከኛ ራሳ የኛን ጀምሮ ማለት ነው ኢንፎርማል የሆነ እንትን ሳይሆን ሲሪየስ አብሮ ቁጭ ብሎ በሁለትዮሽም በአራትዮሽም በሶስትዮሽም ክትል እንዳልኩ እነዚህን እየደረደርን ከሄድንና የምንስማማቸውን አስቀምጠን አብረን የምንሰራቸውን ከለየ የምንለያይባቸውን ነገሮችንም ካስቀመጥን ዋና አሁን ያለው ችግር ኢትዮጵያ ውስጥ እንዲሁ በሩቁ ፈርጆሃል አንተን እኔም አንተን ፈርጅ ያለው እንዲሁ ዝም ብሎ የሚወረወራለ ቁጭ ብሎ በስፋት በፖለቲካ ንግግርና የተደረገ መድረክ አላየንም። እስካሁን ድረስ የተሞከረ አለ፣ ግን ሁሉም ይፈልገዋል። እንደሚፈልገውም ይናገራል በየሚዲያውም በየመድረኩም፣ ግን ይሄ ፈር ይዞ ሲሄዳና ስለዚህ እንዲህ ምናልባት እኛን በሚመለከትና እኛም ደግሞ ሌሎችን በምናየው እንትን የራሳችን እርምጃ ወስደን ከነዚህ ጋር ቁጭ ብለን ተነጋግረን ይህን ደርድረን እንሂድ የሚል ነው። ይሄ ችግሮችን ያመጡ ወይም እንትን የሚለው ይሄ በጣም ይቸግራል። አሁን ኢትዮጵያ ውስጥ ባለው ሁኔታ በስውር የሚንቀሳቀሱ ኃይሎች ነጠራ አውጥተ እገሌ ገሌ ነው ይሄ ማለቱ በጣም ያስቸግራል። እንዲሁ በግልጽ ደግሞ የሚንቀሳቀሱ አሉ በዚህ ውስጥ ተሳትፏል ተብሎ የሚጠረጠሩ ግን ናቸው ወይ ተሳትፏል የሚለው አውጥቶ ለመናገር ይከብዳል። እሱ እንግዲህ መንግስት ከዚያ የበለጠ ሰፋ ያለ ኢንቴሊጀንስ አለው ለእሱ ተውና፣ ግን ዋነኛውን ትሬንድ ለመቀየር ይችላሉ የፖለቲካ ኃይሎች እርስ በርስ ከተገናኙና እርስ በርስ ግንኙነት ደግሞ በጣም በጣም ብዙሀን ውስጥ የሚያካትት ወደሚሆን ሁሉንም ወደሚያደርግ መድረክም ያደርጋል። እንደዚህ አይነት ትምህርት ለማድረግ ነው እንጂ ይህንን መስሎ ለማውጣት አስቸጋሪ ነው። ህቡ እንቅስቃሴ መሀል ነው። ከመንግስትና ከፖለቲካ ኃይሎች ውጭ አክተር ሊሆኑ ይችላሉ። ግን በውይይት እና በመተባበር ነው ትሬንድ መቀየር የሚቻሉ የሚል የራሳችን
አዎ ትልቅ መልእክት ነው። መቼም ይሄ መልእክት በብዙ የሰለጠኑ ዲሞክራሲዎች ውስጥ ይሄው ነው፣ ሌላ መንገድ የለውም። በዚህ መግለጫችሁ ውስጥ ስትናገሩ ግን የዚህ የኢትዮጵያ ችግር መሰረቱ የተለያዩ አመለካከቶችን አጣምሮ ማስተናገድ የማይችል ጸረ ዲሞክራሲ የፖለቲካ ባህል መሆኑን ገልጻችኋልና፣ ለመሆኑ ምን ማለት ነው አቶ ዳውድ? ይሄ ማለት በዚህ አይነት አስተሳሰብ ኦነግ ራሱ የሚወቀስባቸው ብዙ አጋጣሚዎች አሉ። ከራሱ ጋር ያልተስማማ ድርጅት እንዴት ነው ለእንዲህ አይነት መልእክት የሚዘጋጀው? በፓርቲ ደረጃ ማለት ነው፣ በነገራችን ላይ እርሱ በመሪ ወይም በግለሰብ ደረጃ ማለት አይደለም፣ በፓርቲ ደረጃ ያወጣችሁት መግለጫ ነው። ከእንደዚህ አይነት ችግሮች አንዱ ኦነግ ነው ወይም በጽናትና በአንድነት አለመቆሙ ጭምር ነው። ኦነግ በራሱ ውስጥ ያሉ ችግሮችም ወደ ውጭ እየገነፈሉ ናቸው። ስለዚህ በቅድሚያ ከራሱ ጋር መስማማት ያለበትና እነዚህን ችግሮች ወደ ራሱ ማዞር ያለበት ፓርቲ ነው፣ ድርጅት ነው እየተባላችሁን ነው የምትወቀሱት። እና ምንድን ነው እናንተ በፓርቲያችሁ ውስጥ ይህንን አመለካከቶችን አጣምሮ ማስተናገድ ልዩነቶችን አጣምሮ እንደ አንድ ጠንካራ ፓርቲ ለመሄድ ያላችሁ ችግር?
አሁን የኦነጉ ወደዚህ ኦነግ እንዳልከው በጣም አስቸጋሪ መንገዶች እና ረጅም መንገዶች ውስጥ ያለፈ ነው። ይህንንም በጣም ሆስታይል በሆነ ኢንቫይሮንመንት ወይም ሁኔታ ውስጥ ነው የትግል አመቱን በሙሉ የጨረሰው። ይሄ የሚፈጥረው ጫና ትግሉ ላይ እና በድርጅቱ ላይ ምናልባት ሰዎች ይህንን አፕሪሺየት ማድረግ እና ትንሽ እንኳ ክሬዲት መስጠት ይቸግራቸው ይሆናል። ችግሩን የትግሉን ውስብስብነት ከውስጥ ስለማያውቁት እና ኢንፎርሜሽን ስለሌላቸው እኛ እንደምንመለከተው የሆነ ችግር ከዚህ ከትግሉ ውስብስብ መሆንና የችግሩ መራዘም ውስጥ የሆነችላቸው እንጂ የዲሞክራሲያዊ ሜካኒዝም ወይም ደግሞ የዲሞክራሲያዊ አወቃቀርና ሂደት ስላልነበረው አይደለም። ይሄ አለው ችግሩ በጣም ለማን ረጅም ትግል መኖሩና ይሄ ነው የሚያምንበት። ለውጣችን ደግሞ ብዙ ጊዜ ውይይቶችን አድርገን እንደ ችግሮችን የፈጠርበት አለ። ይሄ ግን ዋናው የዲሞክራሲ ባህል ሌል ነው። እያንዳንዱ ድርጅት መሳሆ የስርዓት ነው ማለት የፈለግ ነው። ስርዓት ደግሞ ያለፍበት ስርዓት ነው። ለብዙ ፖለቲካ ፓርቲዎች እና ሲቪክ ማህበራት ወይም ሌሎችንም የሚያምንበት ስርዓት ነው። የመንግስት ስርዓት ነው። የመንግስት ስርዓት ያለፍበትን እንግዲህ መግለጽ አያስፈልገውም። ብዙ በጣም ዲክታቶሪያል የሆነ ወይም ደግሞ አምባገነናዊ ስርዓት ውስጥ ነው እስካሁን አልፈን የመጣ ነው። እሱ ያደለ ማለት
ምን ያህል ዝግጁ ነው ወይም የኦነግ አንጃዎች ማለት ከተቻለ እነዚህን የተለያዩ አመለካከቶች በውስጣችሁ አጣምሮ ለማስተናገድና እንደ አንድ ፓርቲ ለመሄድ ከተለያያችሁም ለይታችሁ በይፋ ለመለያየት ያላችሁ ጽናት ጥንካሬ ምን ያህል ነው? አቶ ዳውድ
እኛ ይህን ችግር አድርገን እንደምናየው መሆን አገር ቤት የገባ ነው። የአገር ቤት ውስጥ ደግሞ ፈድበለ ፓርቲ የሚል ነው። ፈድበለ ፓርቲ ኦሮሞ ፖለቲካ ውስጥም አለ፣ በሌሎች ማህበረሰብ ፖለቲካ ምንት አጠቃላይ መድበለ ፓርቲ አለ። ያ ባይሆን ኖሮ የሁሉ ፓርቲዎች እና ድርጅቶች ሊሆን ኖሩ ነበር። መኖሩ ደግሞ እኛ እንደ ስጋት በታከነው ነገር ልዩነት ይኖረዋል። ይሄ በሂደት የሀይል አስተላለፉ መልክ እየያዘ ይሄዳል። በሰላማዊ ትግል መንቀሳቀስ ካለ የኦነግ ውስጥም ይሁን የሌላው ይሁን ይሄ ችግር ሆነው እና ሁላችን ምክንያቱም በመሀላችንም ንግግር አለ። በእኛም መሀልም ለፈለገ የፖለቲካ ድርጅቶችም አሁንም ንግግር አለ። አጠቃላይ ግን እኛ አጥጋቢ በሆነ በእኛ መንገድ አጥጋቢ የሆነ ስትሪክት የሆነ ኢንጌጅመንት በሚል እና አሁን ያለው ሁኔታ ደግሞ ሁሉንም የሚያሰጋ መስሎ ስለታየ ነው ያ አለ መነጋገሩ እናንት ማለት ነው።
አቶ ዳውድ በቃላት ድለላና የተስፋ ዳቦ የሚሉ ቃላት አሉና እስቲ ያብራሩልኝ ምን ማለት እንደሆነ ይህ ሁኔታ ከአሁኑ የኢትዮጵያ ፖለቲካ ጋር።
አሁን እኛ የምናወራው በሙሉ ለህዝቡ ተስፋ የሚሰጡ ናቸው። እና የምማራቸው ተስፋ የሚሰጡ ናቸው። ይሄ ሀገራዊ መግባባት የሚሉ ተስፋ የሚሰጡ ናቸው። በባህላችን የሰለጠነን ማለትም ተስፋ የሚሰጡ ናቸው። አድጋቢ ሆነው ህዝቡን የሚያጠቅ ወደ እርምጃ የሚወስዱ ግንኙነቶች የሉ። ብዙ ጊዜ ተስፋ የሚሰጡ ስራዎች ተደጋግሞ እንትን ብለዋል። የግድ መናገር አለበት ሰው አንድ ነገር ትላን። ግን ከዚህ አልፎ ህዝቡን የሚያጠግብ ወደ ተግባር የሚለወጥ አንዳንድ የሆነ አለመኖሩ ነው። ከዚህ ማለፍ አለበት የሚል ነው። እንግዲህ ከተቻለ ሙከራው
እንግዲህ እንደዚህ አይነቱን ሁኔታ ለመፍጠር የዶክተር አብይ አስተዳደር ተቋማትን ከመፍጠርና አጠቃላይ የምህረት ህግን ከማጽደቅ አንስቶ ጥረቶች እያደረገ መሆኑ እንግዲህ በግልጽ ይታያል። ሁሉም የፖለቲካ ኃይሎች ያለ ልዩነት ወደ ሀገር ገብተው እንዲንቀሳቀሱ፣ ሀሳቦቻቸውን ከህዝብ ጋር እንዲያንሸራሽሩ መድረክ ተከፍቷል። አሁን እንደምናየው በሀገሪቱ ውስጥ ቀድሞ ወንጀለኞች እየተባሉ ለአመታት በእስር እንዲማቅቁ ተደርገው የነበሩና ስደትም ላይ የቆዩ ሰዎችን ጭምር እርስዎን ራስዎን ጨምሮ አቶ ዳውድ ኢብሳ ተቋማት ባለስልጣናት አድርጓል። ኢትዮጵያ ውስጥ ወይም በነጻ ቢያንስ ሀሳቦቻቸውን እንዲያንሸራሽሩ አድርጓል። ኮሽ ባለ ቁጥር የአስቸኳይ ጊዜ አዋጅ በሚጣልባት ሀገር፣ ኢንተርኔትና ስልክ በሚቋረጥባት ሀገር፣ አሁን በየማህበራዊ መገናኛው እጅግ የተጋነኑና በመግለጫቸው ላይ እንደገለጻችሁት ሁከትን ለመፍጠር ብቻ የሚነዙ የሚመስሉ የሀሰትና የቅስቀሳ ወሬዎች ሲበተኑ ሀገር ከዚህ ምስቅልቅል ጋርም ቢሆን ህገ መንግስታዊ ነጻነትን ላለመድፈር እየተጣረ እንደሆነ ይታያል። ይሳካለት አይሳካለት አስተዳደሩ ሌላ ጉዳይ ነው። ጥረቱ ግን ይታያል። ምን አይነት ንግግር ይሆን እናንተ ከዚህ የተለየ ሁኔታ እንዲፈጠር የምትጠይቁት? ተጨባጭ ብላችሁስ የምታቀርቡት ሀሳብ ምንድን ነው? ከቃላት ድለላና ከተስፋ ዳቦ የዘለቀ እንዲሆን የምትፈልጉት አካሄድ?
ይህ በመንግስት በኩል ያለውን ጥረት እዚያም ላይ ጠቅሰናል። እኛ ጥረቱ ምክንያት ሆኗል።
እውቅና ሰታችሁ
ዲሞክራሲያዊ መብታችን ነው። መንግስትንም የጠየቅነው ነገር የለም። ግን ድርጅቶችን ነው ነርስበች እንነጋገረ አሁን ያለውን ዚህ ሁኔታዎችን ትንሽ ትሬንዱን ለመቀየር በመሀላችን ደግሞ ያለውን እንትን አጠቃላይ ስጋቱ ለመቀነስ ይረዳል፣ ኮንትሪቢዩት ያደርጋል። እና ከድርጅቶች ጋር ከፖለቲካ ድርጅቶች ጋር መነጋገር እና በእኛ መሀል ያለውን ጥርጣሬ እየቀነሱ መሄድ ልዩነቶችንም አባበሳል። ይሄ ደግሞ ለአጠቃላዩ በትክክል የሚመልሱት ለአጠቃላዩ ኮንትሪቢዩት የሚያደርጋለ ብለን እንጂ መድረክ አይደለም እየጠየቀ ያለው።
እና ሁኔታውን ግን እናንተ እንዴት ተገመግሙታላችሁ? አሁን ያለውን ቀደም ሲል እንደው ነካነካ ለማድረግ የሞከርኳቸው ሁኔታዎች አሉና እንደ አንድ በሳል ፓርቲ እንደ ኦነግ አሁን እየታዩ ያሉ ነገሮችን በመንግስት ደረጃ እየተሰሩ ያሉ እንቅስቃሴዎችን እንዴት ነው የምትገመግሟቸው?
እሱን ኦልሬዲ በፕሮሰሱ ገብተንበት ተመዝግበን ወደ ምርጫ እየሄድን ነው። ይሄ እንዳለ ሆነው ግን ህዝቡንና እንትኑን እያሰቡ ያሉ ሁኔታዎች በተፈጠሩ ቁጥር ደግሞ ሌላ መንገድ የሚወስድ መንገድ ይኖራል ተብሎ ነው የሁሉ ስጋት። ቅድም እንዳልኩ መጨረሻችን ምን ይሆን በየጊዜው የሚወረውራቸው እና ይሄ እንዳይሆን የሚያሰጋ ሁኔታ የለም ማለት አይደለም። እንዶ ግን ይሄ ተስፋ የሚሰጠው ጥረት ይለ ያንን አድረስ ለማድረግ ወይም ደግሞ ሌላ አቅጣጫ ይዞ እንዳይሄድ ትሬንዱን አሬስት ለማድረግ ወይም ደግሞ ለማቆም ይረዳል ማላችን ያለው ይሄ እንደዚህ አይነት ከሚል የተነሳ ነው።
አቶ ዳውድ፣ ይህንን የጠየቃችሁትን መድረክ ለማዘጋጀት መቼም የግድ መንግስት መሆን የለበትም። በስም ልንጠራቸው የምንችላቸው እኮ አዋቂዎች አሉ በድርጅት ነው። ከዚህ ቀደም እንደጠቀስኩት ከእርሶ ከራሶ አንስቶና ለምንድን ነው ለመሆኑ ኦነግ ራሱ ይሄንን ተነሳሽነት ወስዶ እንዲህ አይነቱን አገራዊ መድረክ ለመፍጠር የማይሰራው? መሪ ለምን አይሆንም?
አገራዊ መድረኩ በመንግስት ደረጃም በፓርቲዎች መሀል ተሳትፎ የሚሉት አለ፣ ሁሉም ፓርቲዎችን የሚያካትት ግን በጣም ሰፋ ያለ መድረክ ስለሆነና ይህንን ማኔጅ ማድረጉ እኛ እጥረቱ እንዳለ ኖሮ አድጋሚ ሆኖ አላገኘ ነው ለራሳችን። ለዚህ ነው በመሀላችን ደግሞ ያ እንዳለ ይቀጥላል። እሱ የራሱ አጀንዳዎች አሉት። አጀንዳውን ይዞ በጊዜ ሰሌዳ ይሄዳል። እሱ ግን ለእኛ አግባቢ ሆኖ አልተገኘ ነው። ተጨማሪ የራሳችን ግንኙነትና ንግግር ለዛኛውን ይረዳና ሌላውንም ደግሞ አጠቃላይ አሁን ያለውን ስጋት ለመቀነስ ይረዳል ብለን በመሀላችን ቢያንስ
ቀደም ሲል እንደገለጹት ቁጥራቸው የበዛ የፖለቲካ አስተሳሰቦችን የሚያራምዱ ፓርቲዎች ይንቀሳቀሳሉ ኦሮሚያ ውስጥ። ለመሆኑ እነዚህ ፓርቲዎች ሀሳቦቻቸውን እያቻቻሉ አነስ ወዳለ መድረክ ሊሰባሰቡ የሚችሉባቸው ሁኔታዎች የሉም? የኦሮሞ ሕዝብ ይህንን ያህል የተበታተነና የተከፋፈለ ነው እንዴ? ይህንን ያህል ልዩነት ሊፈጠር የማይታረቅ ልዩነት ሊፈጠር የሚችልበት ህዝብ ነው እንዴ? ከሌላውስ የኢትዮጵያ ህዝብ አካል ጋር እንደዚሁ ሁኔታዎችን አመቻችቶ መቀራረብ የሚቻልባቸው ሁኔታዎችን መፍጠር አይቻልም እንዴ? ቁጥሩ ወዳነሰ የፖለቲካ እንቅስቃሴ መግባት።
ኦሮሞ ፖለቲካ ውስጥ ፓርቲዎች በጣም አነስተኛ ነው ቁጥራቸው፣ በጣም በጣም አነስተኛ። አሁን ተጨምቆ ወደ አራት ፓርቲ ነው ያለው። እሱም ራሱ እንትን ውስጥ በጣም እየተሰባሰበ ሊሄድ ይችላል፣ ወይም አራት አምስት ቅድም እንዳልኩ ይሄ በጣም ትንሽ ፓርቲ ነው ቁጥሩ። አጠቃላይ ኢትዮጵያ ውስጥ ያለውም ድንገት ይሄ በሀይል አስተላለፉ የተሸጋሸገ ሊሄድ ይችላል እና ሰብዓዊ እንቅስቃሴው አስተማማኝ ሆኖ እንዲሄድ ማድረግ ይቻላል። የኦሮሞ ፖለቲካ በውስጡ በጣም አነስተኛ የሆነ ክፍፍል ነው ያለው። ለዛውም ደግሞ አንድ በጣም የሚያሰባስብ መድረክ አለ በመሀላቸው። እሱ እንዳለ እየቀጠለ ነው፣ እየተጠናከረ ይሄዳል። በዚህ በኩል ይህን ማንስልቅ ስጋት ያለ አሁን በደረስንበት ሁኔታ እንደምንረዳ።
ለመሆኑ የዶክተር አብይን የመደመር አስተሳሰብ እንዴት ይገመግመዋል ኦነግ? የኢህአደግን የውህደት ሀሳብና ሂደትስ እንዴት ነው የምትከታተሉት? እንዴት ነው የምታዩት?
ይሄ እንግዲህ በገባንበትን አንድ ፓርቲ መፍታለሁ ይዞን ለማለት መፍታለሁ በገናባ ለማዋሀት መሪት ለማድረስ መፍታለሁ በሌሎች ድርጅቶች ጋር በጣም ግራንድ የሆነ ኳሊቲ ወይም ደግሞ ህብረት ለመፍጠር መብታለው። ከዚህ እንግዲህ በዚህ አሁን ለመጀመር ውህደት ወደዛ የሚለው የራሱ የውስጥን አለው የተከተል ያለ ነው። አሁን ገና ኤርሊ ነው። ገና ፖለቲካል ፕሮግራም እናያለን። ውህደቱንም በመሀላቸው ምድሶ በእኛ ላይ ምን አይነት ኢፌክት አለው፣ በህዝብ ላይ ምን አይነት ኢፌክት አለው ማለት ገና ኤርሊ ነው። እሱ ላይ እንትን ለማለት መብታቸው ነው። መብታቸውን ማሰብ አለብን። በዚህ ነው ምድሶች
መቼም ሀሳቡ ቀርቧል፣ ውይይቱ ተጀምሯል እና ይሄ አደግ አሁን ገዢ የሆነ ግዙፍ ፓርቲ ነው። ምንም እንኳን በውስጡ የራሱ ችግሮች ቢኖሩበትም የመሰባሰቡ ነገር እንደቀጠለ ነው ያለው እና አስተሳሰቡ ቀደም ሲል ከነበረው የጎሳ እና የቋንቋ አስተሳሰብ ወጣ ብሎ ሰፋ ባለ ሀገራዊ ፓርቲነት የመደራጀት ሐሳብ ነው ይሄ ያለው እና ይሄ እናንተ ጋር ተቀባይነቱ እስከምን ድረስ ነው? እንዲህ አይነቱ ሐሳብ በሐሳብ ደረጃ እንኳን ቢሆን
እኛ ጋር የትኛው አደረጃጀት ተቀባይነት አለው? ይሄ ቦታ ቴሌ ውድድ ፓርቲ ወይም ደግሞ የግራ የቀኝ ፓርቲ የሚለው በእኛ በኩል ችግር ምንም አናይበትም። ዲሞክራሲያዊና ሰላማዊ ትግል እስከሄድ ድረስ ለየትም አገር ያለ የትኛውም አጀንዳ ይዞ የመንቀሳቀስ መብት አለው ማንኛውም አካል። ዋነኛው ግን በሰለጠነ የሌላው መብት ባል በማይነካ ሁኔታ ተደራጅቶ አጀንዳውን ማቅረብና ተወሳጁ የፓርቲው ተወካዮች እና የፓርቲ ተሳታፊዎች አሸናፊ ሆነው ይወጣሉ። በዘን ተቀባይነት አላቸው የላቸው ይህ ብቻ ይወሰናል። ስለዚህ የትኛውም ወደ ሌላኛው መፈረጅ ውስጥ እኛ በዚህ ውስጥ አንቸገርም። የትኛውም አደረጃጀት ይዞ መሄድ መብቱ ነው የማንኛውም አካል።
ሌላው አቶ ዳውድ በኦሮሚያ ምዕራባዊ አካባቢዎች በተለይ ለመጥቀስ ያህል ነው ያልተቋረጠ የሁከት ሁኔታ ይስተዋላል። ለይቼ ለመግለጽ ነው እንጂ ሌሎቹም አካባቢዎች የጸዱ ናቸው ለማለት ፈልጌ አይደለም። የጸጥታ አስከባሪዎች ሲገደሉ ይታያል፣ የመንግስት ሰራተኞች ሲገደሉ ይታያል፣ ባለስልጣናት ይገደላሉ። ምንድን ነው ለመሆኑ ይሄ ሁኔታ? በተለይ ኦነግ እንደ ጠንካራ ይዞታውም ይታዩ ከነበሩ አካባቢዎች አንዱ ነው ያ አካባቢ። በኦነግ ስም የሚንቀሳቀሱ ኃይሎችም እንዳሉ ይሰማልና ምንድን ነው ለመሆኑ ይሄ ሁኔታ? መቀጠልስ አለበት በዚህ ሁኔታ? አቶ ዳውድ
ትግል እንግዲህ ብዙ ውስብስብ እንትኖች አሉት። መቀጠልና ለመቀጠል እንግዲህ የመንግስትና በእነዚህ ይህን ያሉ አካሎች መሀል ያዘ ሁኔታ ሰላማዊ መፈታት አለበት። ይሄ አቋማችን ነው፣ ለመንግስትም እየገለጽ ነው። ችግሩ ውስብስብ ሁኔታ ቅሪት ሆኖ ነው የምናየው። በእርግጥ የሰው ነፍስ ወይም ደግሞ የሰው ህይወት የሚጠይቀው ሁኔታዎች አሉ። እዛ ብቻ ሳይሆን ሌላም እንደዚህ አይነት እንቅስቃሴ የሌለባቸው ሰዎች ቅድም የመለከና የነካታ ናቸው። ውስብስብ የሆኑ ልብንዮት የሚጠይቁ የወጣት የሚያስከፍሉ ስለች ብዙ ቦታ ታይተዋል። ይሄ የችግሩ በጣም የተወሳሰበትን መሆኑ ይህን ወደ አስተማማኝና መላ ሙሉ ሰላማዊ ሁኔታ ይቻላል የሚሆን ማሰብ ያለብን ያለ ችግሩ አለ።
ምንድን ናቸው ለመሆኑ እነዚህ በንግግር መንግስት ከነሱ ጋር መፍታት አለበት የሚሏቸው ሁኔታዎች? ይህንን ያህል ሲቪሎች ላይ የግድያ እርምጃዎችን እስከ መውሰድ የሚያስደርሱ ናቸው? ከተማ ውስጥ አንድን አባት የ7 ዓመት ህፃን ልጅ ፊት መግደል ደረጃ የሚያደርሱ ናቸው? እና ምንድን ናቸው እነዛ ነገሮች? እንደው ህዝብም ቢያውቃቸው መንግስትም ቢያውቃቸው በእነዚህ አካላት መካከል ያለውን ሁኔታ ለመፍታት መነጋገር ያለበት ነገር መንግስት እነሱስ ይዘው መቅረብ ያለባቸው ነገሮች ምንድን ናቸው? ኦነግስ ምንድን ነው ሚናው በዚህ ውስጥ?
ብቻ ሳይሆን ሁሉም ሰው ሚና አለው። የሰላማዊ ሁኔታ እንዲፈጠር ሚናውን እንግዲህ መንግስት ከጠየቀ እና ሚናውን ከለየም እኛ የራሳችን እንወጣዋለን። ዋናው ነገር ግን እንደዚህ አይነት በግጭቶች መልክ ብዙ ቦታ ነው ያሉት፣ መልካቸው ይቀያየራል። እነዚህ በትግል ውስጥ የነበሩ ሳይፈታ የቀረ ይሄ መሆኑ ግልጽ ነው ይመስለኛል። ገባኝ። ይህ መፈታት ያለበት ሁኔታ ነው። ከመንግስት መለሱ መል ሌሎች ቦታም የሚያቆጠቁጡ የግጭትን የሚመስሉ ትኖች አሉ። ሁሉ ችግሩ ተፈቶ ወደ ሙሉ ሰላም የምንገባበት የመቀላለፍና መፍትሄ ማምጣቱ ችግሩ እንትን የሚቀረው ይመስለኛል፣ የሚያውቁት ይመስለኛል።
እናንተ የሰላማዊ ትግሉ አካል ናችሁ፣ በነጻነት ነው የምትንቀሳቀሱት ሀገር ውስጥና መንግስት ምን ብሎ እንዲጠይቃቸው ነው የምትፈልጉት በዚህ ችግር ውስጥ ሚና ለመጫወት? በእርግጥ እንዳሉት የእናንተ ብቻ ደለም የሚሆነው
ምንም መንግስት እንዲጠይቀን የምንፈልገው ነገር የለም። ግን ችግሩ መፈታት አለበት ነው እንጂ እኛ በበኩላችን የምንጠይቀው ነገር የለም።
እና ምንድን ነው እናንተ የምታቀርቡት ሀሳብ? ይሄ ችግር እንዲፈታ ምን መደረግ አለበት? በዚህ ሁኔታ መቀጠል አለበት ወይ ነው? ቅድም እኮ ያነሱት እኮ ነገር ነው። መጨረሻችን ምን ይሆን የሚለው ጥያቄ አይቋረጥም። ነገሮች መፍትሄ ካላገኙ
የትኛውም አካባቢ ያለ ግጭት በሰላማዊ መንገድ ተፈቶ ከዚህ በፊት ለየት ያለ በየትኛውም ወገን ማለት ነው የመንግስት ብቻ ሳይሆን በየትኛውም ወገን ያለ በሰላማዊ ትግል ለመፍታት ክፍት መሆን አለበት። ይህ አቋም
የሀገር ችግሮች በሰላም መፈታት አለባቸው። ይሄ እርግጥ ነው። በዚህ ምክንያት ነው እናንተ ተቀላቅላችሁ ሀሳባችሁን ወደ ሰላም መልሳችሁ ሀገር ውስጥ ገብታችሁ እየታገላችሁ ያላችሁት። በዚህ ሁኔታ ደግሞ መንግስት የሚወቀስባቸው ሌሎች አጋጣሚዎች አሉ። በጣም ላልቷል ህግና ስርዓትን ማስከበር ተስኖታል እየተባለም በሚወቀስባቸው ሁኔታዎች ውስጥ ሁሉ ነው እንደዚህ አይነት እንቅስቃሴዎች እየተደረጉ ያሉት። የኃይልም እርምጃን እኮ ጨምሮ ማለት ነው። አቶ ዳውድ ምንድናቸው እነዛ ሰላማዊ የሚሏቸው መፍትሄዎች ከሁሉም በኩል መወሰድ ያለባቸው ምንድናቸው? እነዛ ጥያቄዎች እናንተ የምትገመግሟቸው እንደ አንድ በፍራል ፓርቲ
ሌላው
መቼም ኦሮሚያ የግዝፈቷን ያህል እና የህዝቡንም አስተናጋጅነት ያህል በጣም ብዛት ያለው ሰው የሚኖርባት ከተለያዩ አካባቢዎች የሄደም ሰው የሚኖርባት ክልል ነች። ከኦሮሞ ህዝብ ኢትዮጵያውያን የሆኑም ኢትዮጵያውያን ያልሆኑም በብዙ የታሪክ አጋጣሚዎች የብዙዎች ክልል ሆናለች ኦሮሚያ። የኦሮሞ ህዝብም እነዚህን ሁሉ አስተናግዶ ለአመታት ኖሯል። በጣም ብዙ ትውልዶች ተፈራርቀውበታል እና የሌላ ጎሳነታቸውን እስከ መርሳ ድረስ የደረሱ ሰዎች ሁሉ አሉበትና አሁን የሚስተዋሉ ሁኔታዎች ግን ውጥረቱን ይበልጥ እያበዙት ይመስላል። ያንን አብሮነት እየተባበሩ ያሉ የስጋት ክልል እንድትሆን ያደረጋት ይመስላል። የምትፈራ ክልል እንድትሆን ያደረጋት ይመስላል። ምንድነው ይሄ ሁኔታ ለመሆኑ? ኦነግ እንዴት ነው የሚመለከተው የሚዳስሰው የሚፈትሸው?
እኛ በበኩላችን ለብዙ አመት ይዘን የምንቀሳቀሰው አቋም ህዝብና ህዝብ መሀል ችግር በምንም አይነት ኖሮ ማቅም በኖርም የለበትም ያለው በህዝብና በስርዓት ነው መሀል ነው። ለዚህ ነው ስርዓቱ ህዝቡ በራሱ ወኪሎች የሚቆጣጠረው መንግስት መኖር አለበት ብለን ስንታገል የነበረው የኦሮሞ ህዝብ መብት ደግሞ በነበረው ስርዓት ውስጥ በጣም ከፍተኛ ጭቆና የተፈጸመበት መሆኑ የማይደበቅ አቋማችን ነው። ይህ ስንል ደግሞ ለማንኛውም ህዝብ ኦሮሚያ ውስጥም ላለ ከኦሮሚያ ውጭም ላለ አክብሮት አለን። በህዝብ መሀል ያለው ግንኙነት በጤነኛ በህዝብ መሀል የመከባበር አብሮ የመኖር ይሄ መቼም መቀየር የለበትም። ይሄ አቋማችን ነው። ይሄ አሁን ያልከው ችግር ቅድም የነገርኩት ነው። ትሬንዱ የቀየረ ህዝብና ህዝብ መሀል ግጭት እንዲፈጠር የሚቀሰቅሱ እና የሚተነኩሱ እንትኖች አሉ። እነዚህ ጠርተው አልወጡም፣ ለማንም ግልጽ አልወጡም። ይሄ ደግሞ ኦሮሚያ ውስጥ ብቻ አይደለም፣ በአማራ መስተዳደር ክልል ውስጥም አለ፣ በሌሎችም አካባቢዎች አለ። ከዚህ በፊት በሶማሊያ ክልል ነበረ። ይሄ በጣም የማይፈልግና በጣም ማንም ሰው ሊቀበለው የማይገባው እንትን ነው። ይህን አቋማችን ነው። ይህንን ስጋታችን ሲያካትል ነው ይህንን ነው እና ኦሮሚያ ውስጥ ያሉ ህዝቦች በሰላም መኖር በሰላም ሰርቶ ወጥቶ የመግባት ከዚህ በፊት ብዙ አመት በትግል በውስጡ ተንቀሳቅሰናል። በዚህ በምንንቀሳቀስበት ህዝብ ውስጥ ከሁሉም አካባቢዎች የመጡ ህዝቦች ያሉበት ነው። እንደዚህ አይነት ሁኔታ አልነበረም ለብዙ አመት ነው እና አሁን ያለው ሁኔታ ማንም ሰው የኦሮሞ ሌሎች ህዝቦች ከሚፈልጉት ውጪ የተፈጠረ ችግር ነው። ይሄ ማንም የሚቀበለው ሁኔታ አይደለም። ይሄ ደግሞ ኦሮሚያ ውስጥ ብቻ ሳይሆን በአማራ ክልል በጣም ሰፊ ነው። ይህንን አጠቃላይ ሁሉንም ህዝብና ሁሉም የፖለቲካ ፓርቲዎች የሚመለከት መንግስትን የሚመለከት ይሄ እንዳይቀጥል ለማድረግ የሁላችን ግዳጅ ነው።
እኔ የኦሮሚያን ሁኔታ ያነሳሁሎት እርስዎ የኦነግ መሪ ስለሆኑ ነው እንጂ በኦሮሚያ ውስጥ ብቻ ያለ ችግር ነው ለማለት አይደለም። እውነት ነው፣ ሌሎችም መፈተሽ ያለባቸው ብዙ ሁኔታዎች አሉ። ነገር ግን በአሁኑ ጊዜ ያለፈ ታሪክን እያነሱ ያ ታሪክ እውነት ይሁንም እውነት አይሁንም የሚያነሱ አሉ ብዙዎች። አሁን ያለው ትውልድ፣ አሁን ያሉ ነዋሪዎች፣ በየትኛውም ክልል ውስጥ ያሉ ነዋሪዎች ጨቋኝና ተጨቋኝ እንደሆኑ አድርጎ የማቅረብ ሌላ ትውልድ ፈጽሞታል ስለተባለ ያውም በጣም በተራዘመ ጊዜ በሰላም አብሮ እየኖረ ያለ ህዝብ ውስጥ እንዲከፈል ለማድረግ መጣር በየማህበራዊ ሚዲያና በተለያዩ አጋጣሚዎች በተደራጀ ሁኔታ ቅስቀሳዎች ሲደረጉ፣ ትንኮሳዎች ሲደረጉ ነው የሚስተዋለው። እንደዚህ አይነቱን ሁኔታ ኦነግ ይዋጋል ወይ ይከላከላል ወይ? እንደ ፓርቲ ፕሮግራሞች አሉት ወይ? እነዚህን የማስተማርም የማሳወቅም ስራዎች የሚሰራበት
ለኛ የፓርቲ ፕሮግራም አለን።
የፓርቲ ፕሮግራም ለማለት ሳይሆን መርሃ ግብሮች ለማለት ነው። የማሳወቂያ
አባሎቻችንን ስናሰለጥን ነው ስናስተምር ነው የተከበር ነው ህዝብ የትውልድ አንድ ህዝብ ሌላው ህዝብ ጨቁኗል የሚል አቋም በኦሮሞ ነጻነት ግንባር እና በኦሮሞ ነጻነት ግንባር አባሎች በፍጹም እምነቱም የለን፣ እንደዚህ አይነት ክርትም የለን። ያለን አቋምና ስናስተምርና ስንገልጽ የክርደም ነው ስርዓት ነው ስርዓት ነው። ስርዓት ደግሞ ጭራኝ ስርዓት እንጂ ይሄኛው ህዝብ ይሄኛውን ህዝብ በድሏል፣ ይሄኛው ትውልድ ይሄኛውን ትውልድ በድሏል የሚል አቋም ገልጸንም አናውቅም፣ አስተምረንም አናውቅም። የእኛ ተከታዮችን ይህንን በግልጽ ያውቁታል። ስርዓትን ነው የሚታገሉት እንጂ ህዝብን ታግለው አያውቁም። ስለዚህ ታሪክ የግድ ይነገራል። ይሄ ታሪክ ደግሞ ያለፍንበት ስርዓቶችና ጨቋኝ ስርዓትና ህዝብ መሀል ያለው ልዩነት፣ ይሄ ጨቋኝ ስርዓት እንግዲህ ብዙ መልክ አለው። የመደብ ጭቆና አለው፣ የብሔር ጭቆና አለው። ይህንን መግለጽ አቃት አይደለም። ምን ነው ያስተማርነው? በዛ ስናደርግ እኛ እንደ ህዝብ በጭቆና ስርዓቱ የጨቆናቸው ከዚህ ጭቆና ነጻ የሆነ ህዝብ የለም። የአማራ በለው የትግራይ በለው የሶማሌ በለው የኦሮሞ በለው ከዚህ ጭቆና ስርዓት ነጻ የሆነ ስርዓት አልነበረም። ግን በውስጣችን ደግሞ እንደገና በውስጣችን ስናየው የብሔር ጭቆና በጣም በተለየ ለኦሮሞ ህዝብ ላይ እና በሌሎች ላይ የደረሰው እንገልጻለን። ይሄ ማንም ህዝብ የሚመለከት አለ ስርዓት
አሁን የተፈጠረ ሁኔታ ካለ በጎም ይሁን መጥፎም ይሁን ይሰረዝ ይረሳ ለማለት አይደለም። ምክንያቱም ትምህርት የሚወስደው የሰው ልጅ ካለፈ ታሪኩ ነው። መድገም የሌለባቸውን ማቆም አለበት፣ መጠናከር ያለባቸው ላይ አብርትቶ መስራት አለበት፣ ድክመቶቹንም እያረመ መሄድ አለበት። ይሄ የብዙዎች እምነት ነው። ሌላው ቅድም ያነሳሁት ትንሽ ሰፋ አድርገው እንዲነግሩኝ የምፈልገው ነገር ይሄንን በተከታታይ ህዝቡ ውስጥ ገብታችሁ የምታስተምሩባቸው መርሃ ግብሮች፣ አሰራሮች አሏችሁ ወይ?
በጣም ሰፊ የሆነ አሰራር፣ በጣም ሰፊ የሆነ ስልጠና፣ በጣም ሰፊ የሆነ ትምህርት አለ። በዚያ በኩል ችግር የለም፣ ትዕዛዝ የለም። አሁን የተፈጠረው ሁኔታ ይሄ በጣም ትርክ ተብሎት የሚለው በጣም ከፖለቲካ ትንታኔ እና ከፖለቲካ እንትን የወጣ በጣም ጥሬ የሆነ ከዚህ በፊት በተማሪዎች እንቅስቃሴ ይሁን በትግል ዓለም ይሁን ያልነበረ በጣም አሁን በቅርብ በስሜት ብቻ እና እንዲሁ ዝም ብሎ ጠለቅ ባለ ሁኔታ ያልተረዱት በሚዲያም ይሁን በሶሻል ሚዲያ የሚፈጠረው የሚወረወሩ ቃላቶች በጣም ይሄ የኦሮሞ ነጻነት ግንባርን ይሁን ሌሎች በሳን ፖለቲካ ፓርቲዎችን የሚመለከት አይመስለንም። ይህንን እንዴት ነው የምንቆጣጠረው? እንዴት ነው የምናስተምረው? የሁናችን ይመስለኛል ይሄ በእኛ ፖለቲካ ድርጅት የሚመለከት
እና ከነሱት አይቀር አንዱ የፓርቲዎችንም ውይይት የህዝቡንም ተሳትፎ የሚጠይቅ በዚህ ጉዳይ የጥላቻ ንግግሮችና የሐሰት መረጃ ማሰራጨትን ለመከላከል የታሰበ ረቂቅ ህግ ተይዟል፣ ውይይት ላይ ነው ያለው በፓርላማው። እና የእናንተ ተሳትፎ ምን ይመስላል እዛ ላይ? እና ረቂቁንስ እንዴት ነው ያያችሁት? አይታችሁታል ወይ? ገምግማችሁታል ወይ?
እሱ ሰምተነዋል፣ ቀርበዋል ለፓርላማ። በዚህ የሚቻለውን ያህል በጥንቃቄ እንሳተፋለን። ግን ይሄ ትንሽ መስመር ማበጀቱ በጣም የሚቸግርበት ቦታ አለ። እሱን ግን አስፈላጊ ነው ነገሩ። ከዚህ አልፎ አሁን ከቁጥጥር የወጡ ኢንዲቪጁዋልስ ኢምፓወር የሚያደርግ የሶሻል ሚዲያ ኦንላይን እንዴት ነው ይሄንን በማስተማር ቢሆን በሌላ መንገድ የሚፈጥሯቸውን በጣም ጥላቻና በጣም አላስፈላጊ ቃላት ተጠቅሞ ስሜትን በሚቀሰቅስ እዚህ መልክ እንደገና ለግጭት መቼ የሚሆነው ይሄ እንዴት ነው በቁጥጥር የሚኬደው? በማስተማር ቢሆን በሌላ መልክ በጣም ቻለንጅ ነው ለሁሉም እና በዛ ውስጥ እንሳተፋለን።
መቼም በመጨረሻ ላነሳ የምፈልገው አቶ ዳውድ ያወጣችሁት መግለጫ የዚህ የህዳር 16ቱ ዜብራ ገጽታ ያለው ይመስላል። ምን ለማለት ፈልጌ ነው? በአንድ በኩል ጨለማ ሁኔታን የሚያሳይና በስጋት የታጨቀ ነው። በሌላ በኩል ደግሞ ወደ ውይይት መድረክ እንምጣ የሚል ነው። እንነጋገር የሚል ሀሳብ ደግሞ ሊፈታ ይችላል ይሄ ችግር የሚል መልእክት ያለው ይመስላል። እና እስቲ በመጨረሻ ላይ ከዚህ ከመግለጫችሁ ሁለት መልክ ያለው መልእክት ጋር ማጠቃለያውን መደምደሚያውን ይስጡኝ። ምንድን ነው የሚታየው? ምንድን ነው የኢትዮጵያ መጪ እጣ ፈንታ? መጨረሻችን ምን ይሆን?
መጨረሻችን ምን ይሆን? ያው ቅድም ሳልኩ በኤፍኤም ሬዲዮም ስሰማው ተደጋግሞ ሰማዋለሁ። እሱ ስጋት ነው የሚገልጸው። ስጋቶች እኛም ተቃቅሰናል። ከኛ ትንሽ ሰፋ አድርገው ከበድ አድርገው የሚጠራቅ ስላሉ ዋናው እንደዚህ ማየቱና መመልከት መጀመሩ ለችግሩ መፍትሄ መነሳሳት ይሰጣል። ይሄ ነው የታየና ዋናው ግን ዋናው ጨለማ ነው። መሄጃችንም በጣም እንትን ነው የሚለው ላይ አልደረስንም። ግን እነዚህ ምልክቶች መታየታቸው ራሱ ዝም ብለን የምናልፈው አይደለም። እስኪ እንደዚህ አይነት ወስደን ደግሞ የራሳችን እንትን ካሉት የፖለቲካ ድርጅቶች ጋር ያለንን ግንኙነት ኖርማል እንዲሆን ይህንን እኛን በሚመለከት ነው የወሰድነው። አጠቃላይ ግን በጣም ጨለማ ነው፣ በጣም ተስፋ የሚያስቆርጥ ነው ወደሚለው ደረጃ ላይ አልደረስንም። ምክንያቱም ሁኔታዎች ከቁጥጥር ውጭ የወጡ አይደሉም። ግጭቶች ከዚህ በፊት ስጥስ ብዙም ነበሩ። ከዚህ የበለጠ በጣም ሰፋ ያሉ ግጭቶችም ነበሩ። በዛ መልክ ሊታይ አይደለም እና ተስፋ የሚያስቆርጥ አይደለም።
አቶ ዳውድ ኢብሳ የአዳ ቢሊሱማ ኦሮሞ ወይም የኦሮሞ ነጻነት ግንባር ሊቀመንበር፣ ለጊዜው ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ ሰለሞን፣ በጣም አመሰግናለሁ።
ደህና ነው።
ደህና ነው።